ሁላችሁን በጌታ ስም ሰላም እላችኋለሁ። እንደገና ይሄ አንደኛ ዮሐንስ መልእክትን የምናጠናበት የመጽሐፍ ቅዱስ ጥናት ጊዜያችን ነው። ግን ባለፈው ክፍለ ጊዜ እንዳየነው ቀጥታ ወደ መልእክቱ ገብተን ትንታኔ ከመስጠታችንና ከማይታችን በፊት አጠቃላይ የመጽሐፉን የመልእክቱን ገጽታ ማይታችን ወደፊት ለሚኖረን ጥናት ይጠቅመናል ብለን አንዳንድ ገጽታዎችን ለማየት እየሞከርን ያለነው እና ባለፈው እንግዲህ ባለፈው በነበረን ክፍለ ጊዜ ያየነው የአጠቃላይ መጽሐፉ ዓላማዎች ምን እንደመሆኑ ትንሽ ሰማራይዝ አርገን ለማየት ሞክረናል። አንደኛው አማኞችን በእምነታቸው እርግጠኞች ሆነው በእምነታቸው እንዲጸኑ እምነትን ማጽናት ማቆም እርግጠኛ ማድረግ ኤሌመንት አለው። ግን በሁለተኛ ደረጃና በስፋት ደግሞ ምናልባት ትልቁ የመጽሐፉ ዓላማ አማኞች ደግሞ እምነታቸውን እንዲያጠሩ ተቀባዮቹ እምነታቸውን የሚያጠሩባቸውን መሳሪያዎች ነው የሚሰጣቸው ሚለውን ለማየት ሞክረናል። እና ብዙ የስህተት ነገር ገብቶ ስለነበረ እነኛን ስህተቶች ለማጥራት ነው። እና ቢያንስ ሶስት ቦታዎች ላይ ሶስት አይነት ስህተቶችን ለማውጣት ሞክረናል። አንደኛውና ሁለተኛው እንኳን ተመሳሳይ ናቸው፣ ግን የክርስቶስ ተቃዋሚ አለ። ክርስቶስ ተቃዋሚዎች ተነስተዋል ይላል። እንደገና ደግሞ ሐሰተኛ ነቢያት የሚላቸው አሉ፣ አሳቾች የሚላቸው ሐሰተኛ መምህራኖቻቸውን መሆን አለበት ከትምህርት ጋር የተያያዘ ስለሆነ እናንተ በውስጣችሁ የሚኖረው ቅዱስ ቅባት ያስተምራችኋል ስለሚል የሚያስተምሩትንም ትምህርት ስለሚጠቅስ ነሰሰርሊ እንዲሁ ትንቢት የሚያመጡት ነቢያትን ብቻ ለማለት ሳይሆን ግን ያን ጊዜ ያስተምሩ የነበሩ አስተማሪዎችን እነሱን በሐሰተኛ ነቢያት ይይዛቸዋል። ን ሐሰተኛ አማኞችም የነኚህ የሁለቱ ኮምቢኔሽን የሚያመጣው ሐሰተኛ አማኝነትን ስለሆነ የሚናገሩትን መኖር የማይችሉ ሐሰተኛ አማኞችም እንዳሉ እሱንም ለማጥራት የተደበላለቀውን ነገር ለማጥራት የተጻፈ መጽሐፍ እንደሆነ ለማየት ሞክረናል። ዛሬ ትንሽ የምናደርገው አንደኛ ይሄ በዚህ አንደኛ ዮሐንስ ቀጥታ ታርጌት የሚያደርገው ቀጥታ ለመመለስ እና ለማጥራት የሚሞክረው አስተምህሮ እና ኑፋቄው ምን እንደሚመስል ትንሽ ዘርዘር ያሉ ነገሮችን ልሰጣችሁ ሞክራለሁ። ከዛ ደግሞ እንደኔ አመለካከት የመጽሐፍ ቅዱስ ጥናትን በመናጠናበት ጊዜ አከፋፈል በጣም ወሳኝ ነው ብዬ አስባለሁ። አንዱ መጽሐፍ ቅዱስ ውስጥ ስትራክቸሩን አከፋፈሉን ለማውጣት በጣም ከባድ አንደኛ ዮሐንስ መልእክት ነው። በጣም የተቀላቀሉ የሚመስሉ ሴክሽኖች ስላሉት እና ለማጥናት እንዲመቸን ትንሽ ክፍል ክፍሎችን በክፍል ለይተን የዛሬውን ለማጠቃለል እንሞክራለን። ከዛ ከሚቀጥለው ክፍለ ጊዜ ጀምሮ ደግሞ ወደ ቴክስቱ ገብተን አንዳንድ ነገሮችን ለማየት እንሞክራለን። እና ሊያጠራው የሚሞክረውና ሊሰጣቸው የሚሞክረው የማጥሪያ መሳሪያ ምንን የተመለከተ ነው? ያን ጊዜ የነበረው የስህተት አሰራርና የስህተት ትምህርት ምን ይመስላል ያለን እንደሆነ ትንሽ ስነ መለኮታዊም ደግሞ ስነ ምግባራዊም የሆኑ ገጽታዎች ያሉት ኑፋቄ እንደነበረ በዚያን ጊዜ ግልጽ ነው። በአንደኛ ዮሐንስ በምናይበት ጊዜ ትምህርቱ ቀጥታ ከክርስቶስ ጋር ያን ጊዜ የነበረው የስህተት ትምህርት ቀጥታ ከክርስቶስ ጋር የሚጋጭ ከክርስቶስ ትምህርት ጋር የሚጋጭ ወልድን የሚክድ ወልድን ዝቅ የሚያደርግ የወልድን የእግዚአብሔር ወልድን ማንነት ላይ ያነጣጠረ ይመስላል ቴዎሎጂካሊ በምናይበት ጊዜ እና በኋላ ቀስቀስ እያለ በኋላ የምናየዋለን ስም የወጣለት ዶክትሪን እና ስም የወጣለት አሳሰብ ሆኗል። ግን ዮሐንስ መልእክቱን በሚጽፍበት ጊዜ በስም ባይጠቅሰውም የክርስቶስን ማንነት ላይ ያተኮረ ከክርስቶስ ጋር የተያያዘ በተለይ ደግሞ የኢየሱስን የእግዚአብሔር ልጅነት መለኮታዊ ማንነት የሚክድ አይነት አስተሳሰብ ነበረ እና ከወልድ ጋር የተያያዘ እንደሆነ በጣም ግልጽ ነው። ለምሳሌ ምዕራፍ ሁለት ላይ ስትሄዱ ምዕራፍ ሁለት ላይ ከቁጥር 20 ጀምሮ እናንተም ከቅዱሱ ቅባት ተቀብላችኋል ሁሉንም ታውቃላችሁ፣ ይህም በሌላ ጊዜ እናየዋለን፣ እውነትን የምታውቁ ስለሆናችሁ ውሸትም ሁሉ ከእውነት እንዳልሆነ ስለምታውቁ እንጂ እውነትን ስለማታውቁ አልጽፍላችሁም ይልና ክርስቶስ አይደለም ብሎ ኢየሱስን ከሚክድ በቀር ውሸተኛ ማን ነው ይላል። አብንና ወልድን የሚክድ ይህ የክርስቶስ ተቃዋሚ ነው። ስለ ክርስቶስ ተቃዋሚዎች ያን ጊዜ ስለነበሩ የክርስቶስ ተቃዋሚዎች ሲጽፍ የሚጽፈው ክርስቶስ ነው ብሎ የኢየሱስን ክርስቶስነት ወልድነት የእግዚአብሔር ልጅነት የሚክድ ነው። ቁጥር 23 ወልድን የሚክድ ሁሉ አብ እንኳ የለውም፣ በወልድ የሚታመን አብ ደግሞ አለው ይላል እና የኢየሱስን ክርስቶስነት ወልድነት የሚክድ የእግዚአብሔር ልጅነት የሚክድ አይነት አስተምህሮ ነበረ። ምዕራፍ 4 ላይ ተመልከቱ። ምዕራፍ 4 ቁጥር አምስት ላይም እንደዚሁ ኢየሱስ የእግዚአብሔር ልጅ ኢየሱስ የእግዚአብሔር ልጅ እንደሆነ በሚታመን ሁሉ እግዚአብሔር በርሱ ይኖራል እርሱም በእግዚአብሔር ይኖራል ይላል። እና ኢየሱስ የእግዚአብሔር ልጅነት የኢየሱስ ክርስቶስነት እሱ ላይ የተዛባ አስተምህሮ እንደነበረ መመልከት ይቻላል። ምዕራፍ 5 ቁጥር 1 ላይም አለላችሁ። ምዕራፍ 5 ቁጥር 1 ላይ ክርስቶስ ነው ብሎ በኢየሱስ የሚያምን ሁሉ ከእግዚአብሔር ተወልዷል ይላል። እና በኢየሱስ የሚያምን ብቻ ሳይሆን ክርስቶስ ነው ብሎ የሚያምን የኢየሱስን መሲህነት ክርስቶስነት የእግዚአብሔር ልጅነት ዝቅ ያረገ አመለካከት ነበር። ምዕራፍ 5 ቁጥር 5 ላይም ኢየሱስም የእግዚአብሔር ልጅ እንደሆነ ከመያመን በቀር ዓለምን የሚያሸንፍ ማን ነው ይላል። ኢየሱስ የእግዚአብሔር ልጅ። ስለዚህ የተዛባው ኢየሱስ ላይ ነው ወልድ ላይ ነው። የኢየሱስ የእግዚአብሔር ልጅ መሆን የእግዚአብሔር ልጅነትን የተመለከተ አስተሳሰብ የተዛባ አስተሳሰብ አለ። ምዕራፍ 5 እንደዚሁ ቁጥር 13 ጀምሮ የዘላለም ህይወት እንዳላችሁ ታውቁ ዘንድ ይልና በእግዚአብሔር ልጅ ስም ለምታምኑ የእግዚአብሔር ልጅ ይለዋል። የኢየሱስ የእግዚአብሔር ልጅነት ጋር ችግር ስላለ ማለት ነው። እና በአጠቃላይ የኢየሱስ ክርስቶስን በስጋ መገለጥ በስጋ የተገለጠው ኢየሱስ ደግሞ ክርስቶስ የእግዚአብሔር ልጅ። ታስታውሱ ከሆነ ጴጥሮስን ጠይቆት ነበር ጌታችን ጠቅላላ ሐዋርያቱን ነው የጠየቀው። ግን ጴጥሮስ መልሶ ነበር እናንተ እኔ ማን እንደሆንክ ትላላችሁ ሲል የሚያድነው እምነት ምን አይነት እምነት ነው? አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ አለው። ክርስቶስ የሕያው እግዚአብሔር ልጅ። ዮሐንስም በወንጌሉ ኢየሱስ እርሱ የእግዚአብሔር ልጅ እንደሆነ እንድታምኑ አምናችሁ የዘላለም ሕይወት እንዲሆንላችሁ ጽፈላችኋለሁ ነው ያለው። ኢየሱስ እርሱ የእግዚአብሔር ልጅ መሆኑን እግዚአብሔር ወልድ መሆኑን በስጋ የተገለጠ ክርስቶስ መሆኑን ማመን ነው የሚያድነው። እና የሚክድ ግን የዘላለም ሕይወት የለውም። ምዕራፍ 4 ላይ አነብላችኋለሁ እንደገና። ምዕራፍ 4 ቁጥር 2 ላይ የእግዚአብሔርን መንፈስ እውነተኛውን ማለት ነው በዚህ ታውቃላችሁ ይልና ኢየሱስ ክርስቶስ በስጋ እንደመጣ የሚታመን መንፈስ በእርሱ የሚታመን በስጋ የተገለጠውን ክርስቶስ የሚታመን ሁሉ ከእግዚአብሔር ነው ይላል። ኢየሱስ ክርስቶስም በስጋ እንደመጣ የማይታመን መንፈስ ነበረ ማለት ነው። ይሄ የክርስቶስ ተቃዋሚ ነው። ስለዚህ ያን ጊዜ የነበረው የክርስቶስ ተቃዋሚውን መንፈስ እንዲለዩ የሚነግራቸው ኢየሱስ በስጋ የመጣ ክርስቶስ በስጋ የተገለጠ ክርስቶስ ኢየሱስ ሰው የሆነ ክርስቶስ መሆኑን የሚያምንና ኢየሱስ ክርስቶስ በስጋ መገለጡን የማይቀበልና የማይታመን በዚህ ነው የምትለዩአቸው ይላል። ስለዚህ ያን ጊዜ የነበረው አስተሳሰብ ኢየሱስ በስጋ መገለጡን የማይቀበል በስጋ የተገለጠው ኢየሱስ ደግሞ ክርስቶስ የእግዚአብሔር ልጅ እንደሆነ የማያምን አይነት ኤሌመንት ነበረው። በዚህም የተነሳ በአጠቃላይ ዮሐንስ ያንን አስተሳሰብና አስተምህሮ የሚያየው መጀመሪያ ከተሰበከው ከሐዋርያት ወንጌል ያፈነገጠ አስተሳሰብ መጀመሪያ ከሰሟት ሐዋርያዊ ትምህርት ያፈነገጠ የኢየሱስን በስጋ መወለድና ክርስቶስ የእግዚአብሔር ልጅ መሆኑን የሚክድ አስተምህሮና አስተሳሰብ ተገልጦ ነበረ። ይሄም ከመጀመሪያው ከሰሙት ያፈነገጠ ነበር። ምዕራፍ 2 ቁጥር 7 ላይ ተመልከቱ ያሳሰበው አንዱ ነገር ይሄ ነው። ከመጀመሪያ ከሰሙት አፈንግጦ ወጥቷል። ወንድሞች ሆይ ምዕራፍ 2 ቁጥር 7 ከመጀመሪያ የነበረቻችሁ አሮጌ ትእዛዝ እንጂ የምጽፍላችሁ አዲስ ትእዛዝ አይደለችም። አሮጌቱ ትእዛዝ የሰማችኋት ቃል ናት ብሎ እንደ አዲስ የሚጽፍላችሁ አሮጌቷን ነው። እሷም በእርሱ ይህም ነገር በእርሱ በእናንተም እውነተኛ ነው። ጨለማው ያልፋልና እውነተኛውን ብርሃን አሁን ይበራል። በብርሃን አለው የሚል ወንድሙን የሚጠላ እያለ ይቀጥላልና የመጀመሪያዋን የሚያስታውሳቸው ከመጀመሪያው ያፈነገጠ ስለሆነ ነው። ቁጥር 24 ላይ ምዕራፍ 2 አሁንም እናንተ ከመጀመሪያ የሰማችሁት በእናንተ ጸንቶ ይኑር። ከመጀመሪያ የሰማችሁት በእናንተ ቢኖር እናንተ ደግሞ በወልድና በአብ ትኖራላችሁና ከመጀመሪያ የሰማችኋት ይላል። ከመጀመሪያ ከሰማት ከሐዋርያት ትምህርት ሐዋርያት ኢየሱስ ክርስቶስ በስጋ የተወለደው እርሱ መሲህ ነው፣ እርሱ አዳኝ ነው፣ እርሱ የእግዚአብሔር ልጅ ነው፣ እርሱ መለኮት ነው ብለው ያስተማሩት ክርስቶስ ወልድ እንደሆነ በአካል የተገለጠ መለኮት መሆኑን በአካል የተገለጠ አዳኝ ክርስቶስ መሆኑን በዮሐንስ ወንጌልም እንዳየነው በአካል የተገለጠ የእግዚአብሔር ልጅ። እግዚአብሔር ልጅ ማለት ትክክል እግዚአብሔር ማለት ነው። መለኮታዊ ማንነቱን የካደ አስተሳሰብ ነበር። ይሄ እንግዲህ ዮሐንስ የተጋፈጠው ትምህርት አስተምህሮ እሱ ነው። ዮሐንስ የተጋፈጠው አስተምህሮ በኋላ ምናልባት ሰምታችሁ ይሆናል በእውቀት ላይ ያተኮረ በኋላ እንግዲህ የተለመደ አስተሳሰብና የመጀመሪያዋን ቤተክርስቲያን የታገለው ኖስቲሲዝም የሚባል ኖስቲክ አስተሳሰብ ኖስቲክ ኖስቶስ እውቀት ይሄ አካላዊው ቁሳዊው material world አካላዊው ዓለምና መንፈሳዊውን ዓለም የተለያየ አርጎ ማየት ብቻ ሳይሆን አካላዊና ቁሳዊ የሆነው ዓለም ክፉ ነው ስለዚህ አካላዊና ቁሳዊ የሆነው ነገር ሁሉ ከእግዚአብሔር አይደለም ርኩስ ነው መንፈሳዊ የሆነው ዓለም ደግሞ መንፈሳዊ ነው ቅዱስ ነው ስለዚህ በኋላ ከክርስትና ጋር የተቀላቀለው ነገር ምንድነው የክርስትና እድገት ማለት እንዲያውም በእውቀት አማካኝነት ከዚህ ከአካላዊው ነገር እየተላቀቁ ወደ መንፈሳዊው ነገር መግባት ወደ ተቀደሰው ስለዚህ አካል ርኩስ ነው መንፈስ ቅዱስ ነው መንፈሳዊ ነገር ቅዱስ ነው ስለዚህ ክርስትና በእውቀት አማካኝነት በክርስቶስም አይደለም በእውቀት እናውቃለን እናውቃለን የሚል የበዛው አንደኛ ዮሐንስ ላይ ለዚህ ነው በእውቀት አማካኝነት ክርስቲያኖች ሞር ሲበራላቸው ክርስቲያኖች ሲያውቁ በእውቀት ከአካላዊው ማንነት መላቀቅ ነው ኖስቲሲዝም አካላዊው ክፉ ስለሆነ ስጋዊው ማቴሪያላዊው ክፉ ስለሆነ በእውቀት አማካኝነት ያወቀ የበራለት ሰው ሲመጣ የተለየ እውቀት የተለየ መገለጥ ያገኘ ሲመጣ ከአካላዊው እርኩስ ከሆነው እየተላቀቀ ወደ መንፈስ ነገር መግባት እሱ ነው ኖስቲሲዝም እሱ ነው በጣም የበረዛቸው ስለዚህ ኢየሱስ ክርስቶስ በአካል መገለጡን ካመነ ተክላላ ኖስቲክ አስተሳሰብን ያፈርሳል ኢየሱስ በአካል መገለጡን የሚክዱበት ምክንያት በአካል ከተገለጠ አካል ፊዚካል ነገር እርኩስ ነው ፊዚካል ነገር ኢቪል ነው ስለዚህ ክርስቶስ ሪሊ እውነተኛው ክርስቶስ አካል ሊሆን አይችልም እንዲያውም አንዳንድ የመጽሐፍ ቅዱስ አዋቂዎች እንደሚናገሩ ዮሐንስ በስጋ በነበረበት ጊዜ ከመሞቱ በፊት ራሱ የተገለጠ በኋላ ኖስቲሲዝም ሆኖ ኖስቲክ ሆኖ ዳብሮ በሁለተኛው መቶ ክፍለ ዘመን ሶስተኛው መቶ ክፍለ ዘመን ላይ የኖስቲክ አስተሳሰብና ፍልስፍና ሆነ እንጂ ዮሐንስ በነበረበት ጊዜም የነበረ የኢየሱስ ክርስቶስነት አምላክነት መለኮታዊ ማንነት ሲጠመቅ ዶስቲሲዝም ይባላል በሌላ አገላለጽ ኢየሱስ ሰው ነው ኢየሱስ ሰው ነው ሲጠመቅ ክርስቶስ መለኮታዊ ማንነት አብሮት ነበረ ክርስቶስ በርሱ ላይ መጣ ሲጠመቅ ከዛ በኋላ ኖሮ ደግሞ ከመሰቀሉ በፊት ተለየው እንጂ ኢየሱስ እርሱ የእግዚአብሔር ልጅ ክርስቶስ ነው ብለው የማያምኑ የወልድን ማንነት ዝቅ የሚያደርግ የክርስቶስን ትምህርት ዝቅ ያደረገ ክርስቶስ በአካል ተገልጦ አልመጣ መስሎ መጥቶ ነበረ እንጂ የእግዚአብሔር ልጅ የሆነ ወልድ እግዚአብሔር ራሱ ሰው ሆኖ አልመጣም ብሎ የሚያምን አስተሳሰብና እውቀት ነው ክርስቶስን የካደ ነው ወልድን የካደ ነው መለኮታዊ ማንነቱን የካደ ነው በምድር በተመላለሰ ጊዜ መስሎ ነበር እንጂ እውነተኛ የእግዚአብሔር ልጅ አልነበረም ብሎ ኢየሱስ ክርስቶስን የካደ አስተሳሰብ ነበር ኢየሱስን ስላቃለለ ስነ ምግባርንም ያቃለለ የቅድስና ህይወትንም ያቃለለ ነው እና ለዚህ ነው ሲጀምር ራሱ አይተነዋል አይኖቻችን አይተውታል በእጆቻችን የዳሰስ ነውን አምን መስሎ መጥቶ ሳይሆን ነው ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እግዚአብሔር ወልድ የእግዚአብሔር ልጅ አምላክ ሰው ሆኖ ነው በሚል የክርስቶስን ክብር ከፍ የሚያደርገው ህይወት ተገልጧል አምላክ ተገልጧል ወልድ ተገልጧል የእግዚአብሔር ልጅ ተገልጧል እኛም አይተነዋል እንመሰክራለን እያለ የሚመሰክረው ያን ጊዜ የነበረው አሳሰብ አካላዊ ማንነትን እንደ ክፉና አርኩስ ነገር ስለሚቆጥር የክርስቶስን በአካል መገለጥ የሚክድ ነው የክርስቶስን በአካል መገለጥ ፊዚካላዊ ማንነት ይዞ መገለጡን የሚክድ አሳሰብ ነበር እሱን ትምህርት ለመቃወም የተጻፈ ትምህርት ነው እና ቴዎሎጂካል ማንነቱ ኖስቲክ የሆነ አስተሳሰብ መስሎ መጥቷል እንጂ የእግዚአብሔር ልጅ አምላክ ሰው ሆኖ በአካል መገለጡን የሚክድ ወልድን የሚክድ አስተሳሰብ ነበረ ከዚህ የተነሳ አካላዊ ማንነትን ዝቅ ስለሚያደርግ በአካል የሚደረግን ኃጢአት በኋላ ምናየዋለን ምዕራፍ 2 ላይ ስናይ በአካል የሚደረገው ኃጢአት በአካል ስለሆነ የሚደረገው መንፈሳዊ ማንነት የተጠበቀ ስለሆነ ኃጢአት መንፈሳዊ እውነተኛ ማንነትን ስለማይነካ ኃጢአትን ማድረግ እንደ ኖርም የተቀበለ አሳሰብ እንደሆነ ምዕራፍ 2 ላይ ይነግረናል ኃጢአት የለብንም ኃጢአት አናደርግም የሚል ማለት ነው አውቀዋለው ይያለ ግን በትእዛዙ የማይኖር ምራፍ 2 አውቀዋለው ይያለ በትእዛዙ የማይኖር ምራፍ 3 ም ላይ ስትሄዱ ኃጢያትን በልቅነት የሚለማመድ በአካላዊ ማንነት ላይ የሚደረግ ስለሆነ መንፈሳዊ ማንነት የተጠበቀ ስለሆነ አፌክት ስለማያደርገው ኃጢአትን ማድረግ በርሱ ኖራለሁ እግዚአብሔርን አውቃለሁ ይላል። በተዛዛቱ የማይሄድ ኃጢአትን የሚያደርግ በኃጢአት የሚኖር ማንነት ያላቸው አመለካከት ነበርና ክርስቶስን ዝቅ ያረገ የክርስቶስን ልጅነት ዝቅ ያረገ ሰው ሆኖ መወለዱን ወልድን ዝቅ ያረገ ወልድ የሌለው ከአብ ጋራም ህብረት የሌለው ከዚህ የተነሳ ኃጢአተኝነትን የሚያስፋፋ አስተሳሰብና ትምህርት የነበረበት ጊዜ ነው። ስለዚህ አንደኛ ዮሐንስ የተጻፈው በእርግጥ ክርስቶስ የእግዚአብሔር ልጅ በስጋ የመጣ መሆኑን ለማስረገጥ ነው። ከዚህ የተነሳ ሐሰተኛው የክርስቶስ ተቃዋሚዎች ክርስቶስ በስጋ አልመጣም ይላሉ። እርሱ ግን ክርስቶስ በስጋ መጥቷል፣ አምላክ በስጋ ተወልዶ ወልድ በስጋ በመካከላችን አድሯል፣ አይተነዋል የሚለውን እርግጠኝነትም ይሰጣል። እነሱ ምግባራዊ ማንነትን በስጋ የሚደረግ ኃጢአትን እና አለመታዘዝን እንደቀላል ያዩታል። ዮሐንስ ደግሞ ኖ በክርስቶስ መኖር ማለት በጽድቅ በቅድስናና በፍቅር መኖር ነው የሚለውን ለማጽናት ነው። እነኚህ ሁለት ዋና ትኩረቶች አሉት፤ ክርስቶስ የእግዚአብሔር ልጅ በስጋ የተገለጠ መሆኑን ማስረገጥ፣ ከዚህ የተነሳ በክርስቶስ መኖር ማለት በጽድቅና በቅድስና መኖር ማለት መሆናቸውን ለማሳየት የተጻፈ መጽሐፍ ነው። የሚቃወመው አስተምህሮ ክርስቶስን ዝቅ ያደረገውን አስተምህሮ ነው። የሚያስረግጠውም ኢየሱስ የእግዚአብሔር ልጅ በስጋ የተገለጠ ክርስቶስ መሆኑን በማስረዳት በኑሯቸው እግዚአብሔርን እንዲያከብሩ ለማነሳሳት የተጻፈ መጽሐፍ ነው። ወደፊት ቀስ እያለን በመንገባበት ጊዜ እነኚህን በግልጥ ለማየት እንሞክራለን። አሁን ግን ይህንን ክፍለ ጊዜ ከመጨረሳችን በፊት ለማጥናት እንዲያመቸን ትንሽ ብንከፋፍለው ጥሩ ይመስለኛል። እነኚህን አምስት ምዕራፎች ለማጥናት መከፋፈል በጣም ከባድ ነው። ትንሽ የተቀላቀሉ ነገሮች ስላሏቸው፣ ስለዚህ አንዳንድ ማብራሪያዎችን በምታዩበት ጊዜ የተለያየ አይነት አከፋፈል አለው የአንደኛ ዮሐንስ መልእክት። ግን እንደኛ ትንሽ ቀለል ባለ ሁኔታ ለማቅረብ የሚመቸው የሚመስለኝን አከፋፈል እሰጣቸውና በሱ በክፍል እያየን ለማየት እንሞክራለን። አከፋፈሉን ከዓላማው ብናወጣው ጥሩ ነው ብዬ አስባለሁ። ከዓላማው የወጣ አከፋፈል፣ ከመጽሐፉ ዓላማ የወጣ አከፋፈል ቢሆን ጥሩ ነው ብዬ አስባለሁ። እንግዲህ የመጽሐፉ ዓላማ ኢየሱስ የእግዚአብሔር ልጅ መሆኑን በማሳየት አማኞች ደግሞ ስለ ኢየሱስ ክርስቶስ ስለ እግዚአብሔር የሚያምኑትን እንዲኖሩ ለማነሳሳት ነው አይደል ያለው። ሐሰተኛ ክርስቶስ፣ ሐሰተኛ አስተምህሮ፣ ሐሰተኛ ትምህርት አሳቾች ያሳቷቸው በዶክትሪን ብቻ ሳይሆን በኑሮም ጭምር ነው። ክሌም እያረጉ ግን አይኖሩም፣ ስለ እግዚአብሔር የሚናገሩትን አይኖሩም። ስለዚህ ስለ እግዚአብሔር ስለ ክርስቶስ የሚናገሩትን እንዲኖሩ እንዲታዘዙ ለማነሳሳት የተጻፈ ስለሆነ ከዛ አንጻር ብንከፋፍለው በጣም ጥሩ ነው ብዬ አስባለሁ። ሶስት ዋና ዋና ክሌሞች አሉ ስለ እግዚአብሔር። ክሌም ማለት ስለ እግዚአብሔር የምናምነው ዶክትሪን ማለት ነው። ሁለት ዋና ዋና ይሄ እግዚአብሔር እንደዚህ ነው ብለን የምንናገረው ማለት ነው። እነሱ ሶስት ዋና ዋና አሉ፣ በእነሱ ዙሪያ ብንከፋፍለው ብዬ አስባለሁ። አንደኛው ምዕራፍ 1 ቁጥር 5 ላይ ያለላችሁ ምዕራፍ 1 ቁጥር 5 ላይ ምን ይላል? ከእርሱም የሰማናት ለእናንተ የምናወራላችሁ መልእክት እችናት ይላል፣ እግዚአብሔር ብርሃን ነው፣ ጨለማም በእርሱ ዘንድ ከቶ የለም የምትልናት ይላል። አሁን ዮሐንስ 1:1 ምን ላይ አይታችሁ እንደሆነ በመጀመሪያ ቃል ነበረ፣ ከእግዚአብሔር ጋር ነበረ፣ ቃልም እግዚአብሔር ነበረ፣ ሁሉ በእርሱ ሆነ ይልና በእርሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች ይላል። እርሱ ብርሃን ነው። እና አንዱ ክሌም ስለ እግዚአብሔር የሚያነሳው የምናምነው እምነታችን ማለት ነው፣ የሚያምኑት እምነት እግዚአብሔር ብርሃን ነው፣ ጨለማ በእርሱ ዘንድ የለም የሚል አንድ ክሌም ነው፣ አንድ ዶክትሪን ነው፣ አንድ ትምህርት ነው። ሁለተኛው እግዚአብሔር እንዲህ ነው የሚል ክሌም ማለት ነው። ሁለተኛው ምዕራፍ 2 ቁጥር 29 ላይ አለ። ምዕራፍ 2 ቁጥር 29 ላይ አለ፣ ጻድቅ እንደሆነ ካወቃችሁ ይላል፣ ጽድቅን የሚያደርግ ሁሉ ከእርሱ እንደተወለደ እወቁ ይላል። ጻድቅ እንደሆነ አውቃችሁ እንደሆነ። ስለዚህ ምዕራፍ 2 ቁጥር 29 ደግሞ እግዚአብሔር ጻድቅ ነው ነው የተቀበሉት የሚከተሉት እግዚአብሔር ጻድቅ ነው ነው። ሶስተኛው ምዕራፍ 4 ቁጥር 8 ላይ አለላችሁ። ምዕራፍ 4 ቁጥር 8 ላይ ደግሞ ፍቅር የሌለው እግዚአብሔርን አያውቅም ይልና ቁጥር 8 ላይ እግዚአብሔር ፍቅር ነውና ይላል። ወደ ታችም ዝቅ ብሎ አለ ቁጥር 16 ላይ እግዚአብሔር ፍቅር ነው ይላል። እነኚህን ሶስት ክሌሞች ያነሳል። እነኚህን ሶስት አስተምህሮች፣ አስተሳሰቦች ንግግሮች ስብከቶች ያነሳል እግዚአብሔር ብርሃን ነው ምራፍ 1 ቁጥር 5 እግዚአብሔር ጻድቅ ነው ምራፍ 2 ቁጥር 29 እግዚአብሔር ፍቅር ነው ምራፍ 4 ቁጥር 8 ነኝ ሶስቱ የዮሐንስ መልእክት አስተምህሮች ናቸው ስለ እግዚአብሔር ስለዚህ መታስተውሱ ከሆነ ይሄ ከሐሰተኛ አስተሳሰብና አስተምህሮ የወጣ ሐሰተኛ አማኝነት አላላንም ሐሰተኛ አማኝነት ማለት ነው የሚለውን ማይኖር ማለት ነው ስለዚህ ዮሐንስ የተጻፈው የሚሉትን እንዲኖሩ ነው የሚሉትን እንዲኖሩ ስለሆነ በኋላ አርጊመንቶችን ቁጭ ብላችሁ ለምታያቸው በእግዚአብሔር አምናለሁ ትላለህ አዎ በጣም ጥሩ እንግዲያውስ የምታመነው እግዚአብሔር በእግዚአብሔር ካመንክ የምታመነው እግዚአብሔር ብርሃን ስለሆነ ይርና እንደዚህ እንኑር እግዚአብሔር ጻድቅ ስለሆነ እንደዚህ እንኑር ነው ትምርቱ ከዛ እግዚአብሔር ፍቅር ስለሆነ እንደዚህ ይሁን አኗኗራችንና ክሌማችን አንድ ላይ እንዲሆን ይሄ እግዚአብሔር እንደዚህ ነው የምንለውና የምንኖረውን ለማስተረቅ ነው የተጻፈው ስለዚህ በዚህ بنከፋፈለው በዬ የተለያየ አይነት አከፋፈላለ ግን ለኛ ለጥናት እንዲመችን በዚህ بنከፋፈለው ስለዚህ በዚህ መሰረት እንከፋፍለውና ከዛ ሴክሽን ባይ ሴክሽን ለማየት እንሞክራለን ምራፍ 1 ቁጥር 5 ላይ ምራፍ 1 ከቁጥር 1 እስከ 4 ላይ ያለው ይሄ ቅድመ ቃል ነው መግቢያ ነው በሚቀጥለው ክፍለ ጊዜ እናየዋለን መግቢያ ምንለው ነው ይሄ እንደ መክፈቻ ነው መክፈቻ ቃል ነው ምራፍ 1 ቁጥር 5 ጀምሮ እስከ ምራፍ 2 ቁጥር 27 ላይ የተመሰረተው እግዚአብሔር ብርሃን ነው በሚለው ላይ የተመሰረተ ነው እግዚአብሔር ብርሃን ነው የሚለው ስለዚህ ዋናው ርዕሰ ጉዳይ እግዚአብሔር ብርሃን ስለሆነ ነው ምራፍ 1 ቁጥር 5 እስከ ምራፍ 2 ቁጥር 27 እግዚአብሔር ብርሃን ስለሆነ እንግዲህ ህብረታችን ከእግዚአብሔር ጋር ነው ብሎ ነው የሚጀምረው በኋላ እናነሳዋለን ህብረታችን ከእግዚአብሔር ጋር ነው ካለ ከእግዚአብሔር ጋር ህብረት ያለው ሰው እግዚአብሔር ብርሃን ስለሆነ እንግዲህ አሁን እንደዚህ ይኖር ነው ምራፍ 1 ቁጥር 5 እስከ ምራፍ 2 ቁጥር 27 ከእግዚአብሔር ብርሃንነት ጋር የተያያዙ ክፍሎች ናቸው እግዚአብሔር ብርሃን ስለሆነ እንዲህ እንኑር የሚል ነው ሁለተኛው ከምራፍ 2 ቁጥር 28 እዚላችኋል ምራፍ 2 ቁጥር 28 ላይ ደግሞ እግዚአብሔር ጻድቅ ነው ብሎ ይጀምራል ከእግዚአብሔር ጽድቅ ጋር የተያያዘ ነው እግዚአብሔር ጻድቅ ነው የምንል ከሆነ ብሎ ነው የሚጀምረው እንደውም ይሄ ጻድቅ እንደሆነ ካወቃችሁ ይላል ብራሱ በቀጥታ ጻድቅ እንደሆነ ካወቃችሁ እንግዲያው ነው ምራፍ 2 ቁጥር 28 እስከ ምራፍ 4 ቁጥር 6 ድረስ ይሄዳል እንግዲህ አስቸጋሪነቱ አንዳንድ ወጣ ያሉ ቃሎች አሉ እነሱን ለማዛመድ እንሞክራለን ግን እስከ ምዕራፍ 4 ቁጥር 6 ላይ ከእግዚአብሔር ጽድቅ ጋር የተያያዘ ነው እግዚአብሔር ጻድቅ ስለሆነ እንደዚህ ተመላለሱ ነው ሶስተኛው ደግሞ ቅድም ያልነው ነው እግዚአብሔር ፍቅር ነው ያው በጣም የታወቀ ነው መልእክተ ዮሐንስ በዚህ እግዚአብሔር ፍቅር ስለሆነ ነው እንግዲህ አማኞችን ቻሌንጅ የሚያደርገው እግዚአብሔር ፍቅር ስለሆነ እንግዲያውስ እንደዚህ እንኑር ምዕራፍ 4 ቁጥር 7 ጀምሮ እግዚአብሔር ፍቅር ነው እስከ ምዕራፍ 5 ቁጥር 12 ድረስ በእግዚአብሔር ፍቅርነት ላይ የተመሰረተ ነው እግዚአብሔር ፍቅር ስለሆነ እንግዲያው እንደዚህ እንኑር ነው ከዛ ምዕራፍ 5 ቁጥር 13 ጀምሮ እስከ መጨረሻው እስከ ቁጥር 21 ላይ ደግሞ መደምደሚያ ቃላት ናቸው ልክ መክፈቻ እንዳለው መደምደሚያ ያለው እንደማንኛውም ደብዳቤ ምዕራፍ 5 ቁጥር 13 ጀምሮ እስከ ቁጥር 21 ድረስ ያለው የመደምደሚያ ቃላት የመጨረሻ ኮንክሉዲንግ ቃላት በመስጠት ይጨርሳል ስለዚህ እንደዚህ አርገን ይሄ እንደ ጉርሻ ማለት ነው እንደዚህ ብንጎርሰው ነው ለመከፋፈል ነው እንጂ ምንም ይዘቱ ላይ የሚያመጣው ለውጥ የለምና ስለ እግዚአብሔር የምንናገረውን መኖር ነው ዋና ሐሳቡ የአንደኛ ዮሐንስ መልእክት ሲጀምርም በኋላ ምናየዋለን በቅድመ ቃሉን ስንተነትን ህብረታችን ከአብና ከወልድ ጋር ነው ይላል ስለዚህ በዚህ ነው በጣም ይቅርታ ስለ ቃሉ ግን የሚያጠምዳቸው ህብረታችን ከአብ ጋር ነው ህብረታችን ከወልድ ጋር ነው ይልና ስለዚህ ህብረት ያረግነው እግዚአብሔር ማን እንደሆነ ይናገራል ዋናው የነኚህ ክፍሎች በአጠቃላይ የአንደኛ ዮሐንስ ማሰሪያው ፕሪንሲፕል ማሰሪያው መርህ ምዕራፍ 2 ቁጥር 6 ነው በእርሱ እንዳለን በዚህ እናውቃለን ይላል ማለት ከእርሱ ጋር ህብረት እንዳለን በዚህ እናውቃለን በምን በእርሱ ኖራለሁ የሚል ክሌም አላለ ቅድም ያልናቸው በእርሱ ኖራለሁ የሚል እርሱ እንደተመላለሰ ሊመላለስ ይገባዋል። እና ክሌምና ኑሮ ይገናኝ ነው። በርሱ ኖራለሁ ካለ በርሱ ኖራለሁ የሚል ሰው ከማን ጋር ነው እየኖረ ያለው? በርሱ ኖራለሁ የሚል ሰው እየኖረ ያለው ከብርሃኑ እግዚአብሔር ጋር፣ ከጻድቁ እግዚአብሔር ጋር፣ ከፍቅሩ እግዚአብሔር ጋር። ስለሆነስ ከነዚህ ጋራ ሊሄድ የሚችል ልክ እርሱ ጌታችን እንደተመላለሰ ሊመላለስ ይገባዋል። ስብከትን፣ ንግግርን፣ ኑሮንና ንግግርንና ኑሮን ያስታረቀ ንግግርንና ኑሮን ያስታረቀ ህይወት እንድንኖር የሚጠራ መልእክት ነው የአንደኛ ዮሐንስ መልእክት። ንግግራችንና ኑሯችን አብሮ እንዲሆን መጀመሪያ አስቀድሞ እንዳነሳ ነው። ልክ የቪዲዮ ስዕልና ድምፁ ተለያይቶ እንደሚመጣ ፊልም ኮንፊውዝ እንዳናረግ የምንናገረው ቃልና የምንኖረው ኑሮ እየገጠመ መምጣት መቻል አለበት። የክርስትና ጥሪ እሱ ነው። ክርስቲያን የሚታወቀው በንግግር ብቻ ሳይሆን ንግግርና ኑሮን ያስታረቀ በመሆኑ ለዚህ አንደኛ ዮሐንስ በጣም ይጠራናል። ለዚህ እጋብዛችኋለሁ። ለዚህ የራሴንም ህይወት እጋብዛለሁ። የተጠራ ነው ስለ እርሱ ለመናገር፣ ስለ እርሱ እግዚአብሔር እንዲህ ነው ብሎ ለመናገርና ለመስበክ ብቻ ሳይሆን የምንሰብከውንና የምንናገረውን የምንኖር ሰዎች እንድንሆን ነው። ግብዝ የሚለው ቃል በመጽሐፍ ቅዱስ በተደጋጋሚ የተጻፈ ቃል እንደሆነ እናውቃለን። ግብዝ የሚለው ቃል ምን እንደሆነ ታውቁ እንደሆነ እንጃ። ግብዝ የሚለው ቃል ያልሆነውን መሆን የሚችል ማለት ነው። ቃሉ የቲያትር ቤት ቃል ነው። በኋላ ነው የሃይማኖት ቃል የሆነው። ድራማ ሰሪ ማለት ነው። አክተር ማለት ነው። አክተር ማለት ያልሆነውን መናገር ይችላል። ያልሆነውን አስመስሎ መናገር ይችላል። ያልሆነውን አስመስሎ መጫወት ይችላል። እና ጨዋታውና ሰውየው አንድ አይደሉም። ለምሳሌ ወጣቱ ሰው ሽማግሌ ሆኖ እንደ ሽማግሌ እያወራ መስራት ይችላል። እና የሚተውነው ሌላ ነው፣ ሰውየው ግን ሌላ ነው። እና የሆነውን ሳይሆን የሚሆነው ያልሆነውን ነው መድረክ ላይ የሚሆነው። በጣም ክርስትና ለግብዝነት ቅርብ ነው። በጣም ብዙ ክርስቲያኖች ግብዞች ነን። የምንናገረውን አንኖረውም። ኑሯችን ሌላ ነው፣ የምንናገረው ሌላ ነው። አንደኛ ዮሐንስ ጥሪው የምንናገረውን የምንኖር ቢያንስ ለመኖር የምንታገል ቅዱስ ጳውሎስ እንደሚናገረው ሮሜ ምዕራፍ 7 ላይ፣ ሮሜ ምዕራፍ 9 ላይ፣ አንደኛ ቆሮንቶስ ምዕራፍ 9 ላይ እንደሚናገረው የሚናገረውን ለመኖር የሚታገል ማንነት ያስፈልጋልና እግዚአብሔር በመንፈሱ ይቀስቅሰን። ይሄ ዘመን የምንናገረው ሌላ የምንኖረው ሌላ ስለሆነ የምትናገሩትማ ጥሩ ነው፣ ግን የታለ ኑሮ የምንባልበት ዘመን ስለሆነ ንግግርንና ኑሮን ያስታረቅን ሰዎች እንድንሆን ለዚህ እንድንታገል ለዚህ ጦርነት እግዚአብሔር እንዲያነሳሳን በመንፈሱ ጸሎቴ ነው። በሚመጡት ጊዜያት ደግሞ የሚቀጥሉትን ክፍሎች በዝርዝር ለማየት እንሞክራለን። እግዚአብሔር የተመሰገነ ይሁን። እግዚአብሔር ይባርካችሁ።